ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማስተማር እንጀምራለን። በማስከተልም የፍቅር ክፍያ በአህመድ ኢማም የቀረበ በእውነተኛ ታሪክ ላይ የተመሰረተ አጭር ታሪክ እናሰማለን። በመጨረሻም አንድ ትውልድ ለመምሰር ቀዩ ሽብር በኢትዮጵያ በሚል ርዕስ በባቢሌ ቶላ ተደርሶ በጸገየ ወይን ገብረ መድህን ደብተራው የተተረጎመውን መጽሐፍ መቅድም አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ግምታቸው 306640 ብር የሆነ 4492 የሽጉጥ እንዲሁም 370 የብሬን ጥይቶች በህገወጥ መንገድ በመተማ በኩል ወደ መሃል ሀገር ሲገባ በህብረተሰቡ ጥቆማ የተያዘ መሆኑን የአካባቢው የጉምሩክ ቅርንጫፍ ጽህፈት ቤት አስታውቋል። ከቅርብ ጊዜ ወዲህ የተለያዩ መሳሪያዎችና የመሳሪያ ጥይቶች በተለያዩ አቅጣጫዎች ወደ ሀገር ሲገቡ መያዛቸው የተዘገበ ሲሆን እነዚህን የሚያስተላልፉት የቀድሞ የወያኔ ባለስልጣኖች መሆናቸውን ለጉዳዩ ቅርብ የሆኑ ምንጮች ይናገራሉ። በተቃዋሚ ፓርቲዎች እየቀረቡ ያሉ የተለያዩ አጀንዳዎች በርካታ በመሆናቸው በ2012 ይካሄዳል ተብሎ በታቀደው ሀገር አቀፍ ምርጫ ላይ የጊዜ መጣበብ እንዳይፈጠር የሚሰጋ መሆኑን ምርጫ ቦርድ ገለጸ። የቦርዱ ባለስልጣኖች ለዜና ምንጮች እንደገለጹት የቦርዱ አደረጃጀትም ሆነ የህግ ማሻሻያዎች በፓርቲዎች የቀረቡ ሲሆን እነዚህን ተግባራዊ ለማድረግ ጊዜ እንደሚፈጅና በመርጫው ላይ የጊዜ መጣበብ እንደሚፈጠር ተናግረዋል። አንዳንዶቹ ፓርቲዎች የምርጫ ቦርድ እንደገና እንዲዋቀር ሐሳብ ያቀረቡ ሲሆን ጉዳዩ አስፈላጊ በመሆኑ የህግ ድረስ ምርጫው ሊራዘም እንደሚችል ሐሳብ ሰጥተዋል። በአሁኑ ወቅት 90 የፖለቲካ ፓርቲዎች መኖሪያቸው ሲገለጽ እነዚህ ውስጥ በምርጫ ቦርድ የተመዘገቡት 62 ብቻ ናቸው ተብሏል። በኦሮሚያ ልዩ ዞንና በአፋር ድንበር ላለፉት 2 ቀናት በተካሄደ ግጭት ከሁለቱም ወገን ቢያንስ 5 ሰዎች ህይወት ያለፈ መሆኑ ተነግሯል። ባለፉት ጥቂት ቀናት በአፋር በተለያዩ ቦታዎች በተከሰተ ግጭት ከ20 በላይ ሰዎች መሞታቸውና ተመሳሳይ ቁጥር ያላቸው ሰዎች መቁሰላቸው ታውቋል። በገዋኒ ወረዳ በሚገኙ የተለያዩ ቦታዎች ረቡ በተከሰተ ግጭት 10 ሰዎች በመኪና ሲጓዙ በላውንቸር ተመተው መሞታቸውን የአይን እማኞች ገልጸዋል። የባህር ዳሩ ፈለገ ህይወት ሆስፒታል ህሙማንን በቅጡ ማከም ተስኖታል ተባለ። ሆስፒታሉ 62 ሚሊዮን ብር ዕዳ ያለበት ሲሆን መድኃኒትን ጨምሮ ሌሎች የህክምና አገልግሎቶችን ከሆስፒታሉ ማግኘት አዳጋች ሆኗል ተብሏል። የኢትዮጵያ የመድኃኒት አቅርቦት ኤጀንሲ ሆስፒታሉ ያለበትን ዕዳ ካልከፈለ መድኃኒት እንደማያቀርብለት የገለጸ ሲሆን በዚህ ምክንያት ህሙማን የታዘዘላቸውን መድኃኒት ከውጪ ለመግዛት ተገደዋል ተብሏል። የአካባቢ ባለስልጣኖች ለዜና ተቋሞች በሰጡት ማብራሪያ ሆስፒታሉ በእንዲህ አይነት ውስብስብ ችግር ውስጥ የተዘፈቀው የቀድሞ አመራሮች በሰሩት ጥፋት ነው ከማለታቸውም ሌላ የሆስፒታሉ የገንዘብ አጠቃቀምና አስተዳደር እንዲመረመር ወስነዋል። በምዕራብ ኢትዮጵያ በቤንሻንጉል ጉሙዝና በኦሮሚያ አዋሳኝ አካባቢዎች የተፈናቀለው ህዝብ ቁጥር ከ255000 መብለጡን የተመድ የእርዳታ ማስተባበሪያ ጽህፈት ቤት ሐሙስ ታህሳስ 18 ቀን ባወጣው መግለጫ ገልጿል። ድርጅቱ ባወጣው መግለጫ በዚህ አካባቢ ብቻ ለተፈናቀሉ ዜጎች 25.5 ሚሊዮን ብር የሰብአዊ እርዳታ ያስፈልጋል ካለ በኋላ በተለያዩ የሀገሪቱ ክፍሎች በተለያዩ ጊዜያት የተፈናቀሉ ዜጎች ቁጥር 2.4 ሚሊዮን መድረሱን ገልጿል። የሻቢያ ባለስልጣኖች በዛላምበሳ የሚገኘው የወሰን ጣቢያን የዘጉ መሆናቸውን ቀደም ብሎ የተዘገበ ሲሆን አሶሲየትድ ፕሬስ በአርብ እትሙ በራማ ያለውም የወሰን መቋረጫ የተዘጋ መሆኑን ገልጿል። ወደ ኢትዮጵያ የሚገቡ ኤርትራውያን በቀጥታ የሚገቡ ሲሆን ከኢትዮጵያ ወደ ኤርትራ የሚጓዙ ዜጎች ግን ከፌደራል መንግስት የይለፍ ፈቃድም ማምጣት አለባቸው ተብሏል። ማብራሪያ እንዲሰጡ የሻቢያ ባለስልጣኖች ተፈልገው ያልተገኙ ሲሆን በኢትዮጵያ በኩል ያገዛዙ የውጭ ጉዳይ ሚኒስቴር ከጋዜጠኞች ለቀረበለት ጥያቄ ስለ ጉዳዩ ምንም የሚያውቀው ነገር እንደሌለ ገልጿል። እገዳው ለምን እንዳስፈለገ እስካሁን ግልጽ የሆነ መልስ ባይኖርም በቅርቡ የሻቢያው የቀድሞ መከላከያ ሚኒስቴር ሰባት ኤፍሬም ከደረሰበት ጥቃት ጋር ተያይዞ ሊሆን ይችላል የሚል ግምት የሚፈጥሩ አሉ። የቡርኪና ፋሶ የጸጥታ ሚኒስቴር ዛሬ በሰጠው መግለጫ ቡርኪና ፋሶን ከማሊ በሚያገናኛት የወሰን አካባቢ ማንነታቸው ያልታወቁ የጣጥ ኃይሎች አንድ ትምህርት ቤት አቃጥለው በአካባቢው የነበሩ 10 ፖሊሶችን የገደሉ መሆናቸው ተነግሯል። በቡርኪና ፋሶና በማሊ ወሰን አካባቢ በእስላማዊ አክራሪ ኃይሎች የሚመራ ቡድን ተከታታይ ጥቃቶች ሲፈጽም መቆየቱ የሚታወቅ ሲሆን ባለፈው ሳምንት በተደረገው ጥቃት 3 ወታደሮችና 1 ፖሊስ የተገደሉ መሆናቸው ተዘግቧል። የተከበራችሁ አድማጮቻችን ለዛሬ ያልናችሁ ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
የፍቅር ክፍያ በእውነተኛ ታሪክ ላይ የተመሰረተ አጭር ትውስታ በአህመድ ኢማም። የፍቅር ክፍያ ሐምሌ 6 ቀን 1983 ዓ.ም አዲስ አበባን የጭንቅ ጸላሎት አጥልቶባታል። ይህን አዲስ አበባን ጨምሮ መላው አገሪቱን ያላበሰ የፍርሃት ደመናን ተዳፍረው ያንለት ወደ መስሪያ ቤታቸው ለመሄድ መንገድ ከጀመሩት አንዱ ነበርኩ። ከባልቻ ሆስፒታል ተነስቼ ፖሊስ መምሪያን አለፍኩና ወደ ለጋር አቀናው። ከሌሎች መንገደኞች ጋር መብራት ኃይል ጎን ካለው ከክቤት አጠገብ ሊስትሮች ወንበራቸውን ደርድረው ጫማ ከሚጠርጉበት ቦታ አደረስ። ከአንድ አምስት አይበልጡም ለሥራ በጠዋት መቀመጫ ወንበሮቻቸውንና የሊስትሮ ሳጥኖቻቸውን የደረደሩት ልጆች። የቁጥራቸውን ማነስ ሳይ ከየት አምጥተው ጉሮሯቸውን ይዘጉ ይሆን አልኩና ለራሴ ጥያቄ አቀረብኩ። በሪስትሮነት የሚሰሩት ልጆች ረጂ የሌላቸው ወይም ከችግረኛ ቤተሰብ የሚመጡ መሆናቸውን ያሳውቁ። ይህንኑ እያሰላሰልኩ ከኬክ ቤቱ በስተግራ በኩል አልፎ ወደ ገነት ሆቴል የሚሄደውን ጠባብ መንገድ ልሻገር ስል አንድ ጥይት ወደ ሰማይ ተተኮሰ። የተተኮሰው ሜክሲኮ አደባባይ አጠገብ ቆሞ ፊቱን ወደ ትምባሆ ፋብሪካ ያዞረውን ታንክ ከሚጠብቁት ሁለት የወያኔ ወታደሮች ባንዱ ነበር። መንገዱን ልንሻገር የነበርነው ወደ 15 የምንሆን ሰዎች ቀጥ ብለን ቆምንና ወደ ኋላችን አፈገፈግን። ስለ ተኩሱ ይበልጥ ለማጣራት ወደ ታንኩ አይኖቼን ወረወርኩ። የደም ግብሩን እንደለመደው ሊጠጣ ወያኔያዊው ጭራቅ የመሳሪያውን ላንቃ ከፍቶ ነበር። ታንኩ ከቆመበት አደባባይ ማዶ በስተቀኝ በኩል ካለው ሸምበቆ እጅብ ብሎ ከበቀለበት አጥር አጠገብ ሁለት ሰዎች አሉ። አንዱ እጁን ወደ ላይ አድርጎ ወደ ታንኩ ይራመዳል። መሳሪያውን በሁለቱ ሰዎች ላይ ደግኖ ወደ ኋላ የሚያፈገፍገው አንዱ የወያኔ ወታደር እጅን ወደ ላይ አድርገህና የሚል ትዕዛዝ ሰጥቶት ይመስላል። ሌላው ሰውዬ ደግሞ የሚያደርገውን አጥቶ በግቢ ነፍስ በውጪ ነፍስ በደመ ነፍስ ይበተበታል። ብዙም አልቆየ የተደገነው የወያኔው መሳሪያ እጁን ወደ ላይ ባደረገው ወገን ላይ በሩምታ ተተኮሰ። ነፋስ ወደ ላይ አንስቶ ልክ ቀስ እያለ ከመሬት እንደሚያርፍ ሸማ ያ ከሰከንድ በፊት ሕያው የነበረ ሰው ተንገዳገደና ሽብልል ብሎ ከመሬት ወደቀ። ሌላም ሰውዬ ላይ ተተኮሰ። ከአጥሩ ስር ኩርምት ብሎ ወደቀ። ከሁለቱም ደም ኩልል እያለ በአስፋልቱ ላይ መፍሰስ ጀመረ። አዲስ አበባ ገና በጠዋቱ ሁለት ልጆቿን ገበረች። ወደ ኋላ ተመለስኩ። በተግባረ እድ በኩል አድርጌ አደባባዩን በስተቀኝ በመተው ወደ ለጋር መንገዴን የቀጠልኩት አፌን ደምደም እያለው ነበር። ጦል ላይ ታስሮ የነበረው መቶ አለቃ ወንድሜ በቀደም ለታ ልጠይቅህ ሄጄ አየሁት ያለኝ ህልም ትዝ አለኝ። እናታችንን ለመጠየቅ ክፍለ ሀገር የሄደ ይመስለዋል። ወደ ወላጆቻችን ግቢ ስገባ ድንኳኖች ተጥለዋል። ግቢው ግን ጸጥ ረጭ ብሏል። እናታችንን ሳገኛት በማለት ስላየው ህል ይነግረኝ ጀመር። በመቀጠልም እንኳን መጣ ልጄን ልድር እኮ ነው እንኳን መጣ አለችኝ። እንዳየችኝ ማን ነው የሚዳረው ብዬ ጠየኳት። ምን ቸገረ እንኳን መጣ ትንሹ ወንድምህን ልድር ነው ብላ ስትመልስለት ነበር ብንን ያለው። በላብ ተጠምቆ ህልሙን ሲነግረኝ አደጋ እንዳይደርስብኝ ያለውን ፍርሃት ገልጾ ጥንቃቄ እንዳደርግ ከምክር ጋር ነበር። ስንለያየም እስከ መጨረሻው እንደሚለያይ ሰው አንገቴ ላይ ተጠምጥሞብኝ አገላብጦ ስሞኝ ነበር። አሳዘነኝ። እንደማንም ወንጀለኛ ለአገሩ በፖሊስነት ከሰላሳ ዓመታት በላይ ባገለገለ መታሰሩ አንሶ ለእኛ መጨነቁ አስጨነቀኝ። ይህንኑ እያሰብ ከወላጆቻችን በተጨማሪ የእሱንም ቤተሰቦች የመርዳት ኃላፊነት በእኔ ላይ መውደቁን እያሰላሰልኩ ነበር ሳላውቀው ቢሮ የደረስኩት። ግማሽ የሚሆኑት የሥራ ባልደረቦቼ ዛሬ አልገቡም። ለነገሩ እኔም በሰበቡ የከተማዋን ሁኔታ ወጣ ብዬ ለማየትም ነበር ወደ ሥራ የሄድኩት። እንኳን ከተማዋን ጭንቁጧት አምቦ በወያኔ ከተያዘች ወዲህ ለወትሮውም የቢሮ ሰዓታችንን በአብዛኛው የምናሳልፈው በወሬ ነበር። ያን ቀንም የገባ ነው ጥቂት ሰራተኞች የዋል ነው በየአካባቢያችን የተፈጸሙ አዳዲስ ክስተቶችን እየተቀባበል ስናወራ ነበር። እኛ ሰፈር አንድ ወጣት በቀይ ሽብር ጊዜ ሕፃን እያለ አባቱን የኢህአፓ አባል ነህ ብሎ የገደለበትን የደርግ ካድሬ ገሎ ደሙን ተወጣ።
እኛ አካባቢ ደግሞ ወያኔዎች አንድ ሰውዬ በሌሊት ከቤቱ አውጥተው ገለውት ሌባ ገደለው አሉ። ሁላችንም የምናቀውን እየተቀባበል ስንነጋገርዋል። የግድያ የጭንቀት ወሬ
በመንግስቱ ወንበር የተተኩት አዲስ ገዢዎቻችን ጋር ንክኪ እንዳላቸው የምንጠረጥራቸው ጥቂት ባልደረቦቻችን ወሬ ለማነስ ነፍስ ይመጡ እየተጠነቀቀ በተለይም ከበረከት ስምኦንና ከታምራት ላይኔ ጋር ወዳጅነት አለን እያሉ ካሁኑ ታማኝነታቸውን እያሳዩ ያሉት ሁለት ሰዎች ታየና ሙሉጌታ ሲመጡ የምንነጋገረው እየተጠነቀቀ ነበር። ሁለቱም መስሪያ ቤት ውስጥ የነበረው የኢሰፓ መሰረታዊ ድርጅት ምልምል አባል ሆነው ሙሉ ተቀባይነት ለማግኘት ሲያፈደፍዱ እንደነበር የሚያውቀው ሰራተኛ በግርምት እየታዘበ ሲነሳቸዋል። አዲሱ ከበሮ የሚደለቀለት የዘመኑ የጎሳ ፖለቲካም ከመቀጥበት የለከፋቸው ጥቂት ሰራተኞች ነበሩ። በመሰሳት ሰብሰብ ብለን ስንጨዋወት
እንደ ኢትዮጵያ ባለች ባለብዙ ቋንቋ ሀገር ዘርን ከአገራዊነት አስቀድመን የት ልንደርስ ነው?
ማስኩኝ ውይይታችንን ወደ አጠቃላይ ርዕስ ለመውሰድ
እኛ ኦሮሞዎች ተጨቁነናል፣ መብታችን መከበር አለበት።
ጀማል ረከት አርጎ ተናገረ።
ታጃይ ሳልኩኝ ለራሴው
የሰው እንዲያው ፈጥኖ በየወቅቱ የሚመጡት ገዢዎች የሚያቀርቡለትን የፖለቲካ ጥብቆ ለመልበስ መሽቀዳደም አስገርሞኝ
ጭቆናን ለማጥፋት የግድ ኢትዮጵያዊነትን አውልቀን መጣል የለብንም እኮ። አሁን አንተ ግማሽ ኦሮሞ ግማሽ አገሬ ነህ፣ ማን ተብለህ እናትና አባትህን ልታገናኛቸው ነው? ዘርን ብቻ ግንጥል ጌጥ ማድረጉ ችግር ያለው ይመስለኛል።
በጥያቄ መለሰችለት መሰረት። ሌላው ባልደረባችን ሌላ ጥያቄ ያቀረበለት ለጀማል፣
እንዲያውም በአንዱ አያቴ ከጎጃም የቄስ ዘር ነኝ ስትል አልነበረም?
በማለት
መምረጥ ዴሞክራሲያዊ መብቴ ነው፣ ኦሮሞነትን ወይም አዘሬነትን
መለሰላት ጀማል።
የግድ እኮ እናትህን ለመውደድ አባትህን ወይም አባትህን ለመውደድ እናትህን መጥላት ያለብህ አይመስለኝም
አለችው በንግግሯ ይመስለኛል ማለት የምታዘወትረው መሰረት። በመካከሉ ታዬ ባጭር ቁመቱ እየተድበለበለ መጥቶ ሹክክ ብሎ ሲገባ የውይይታችንን ርዕስ ባንቀይረው ኖሮ ክርክሩ ወዴት እንደሚያመራ አላውቅም። ዝምታችን ሲበዛበት እንደ ሌሎቹ መስሪያ ቤቶች የቅሬታ ሰሚ ኮሚቴ አቋቁመን ባለቆቻችን የደረሰብንን በደል መፋረጥ እንዳለብን ሊመክረን ሞከረ። በተራቢነቱ የሚታወቀው የሽጥላ
ታዬ፣ ቅሬታም ካለ አንተ የኢሰፓ ምልምል አባል በመሆንህ ብቻ ሳትወዳደር የቡድን መሪ መሆንህ ነው
ብሎ ሲቀልድበት ሁላችንም ሳቅንና ወደ ሌላ ጭውውት ሄድን። እንዲህ እያል ከስራ መውጫ ሰዓት ደረሰ። ከቀኑ 11 ሰዓት ተኩል ላይ ከመስሪያ ቤት ወጥቼ ከሁለት ጓደኞቼ ጋር ተከራይተን ወደምንኖርበት ቤት በታክሲ አመራው። ሜክሲኮ አደባባይ ስንደርስ ፊቴን ጠዋት የተገደሉት ሰዎች ወደ ወደቁበት በኩል አዙሬ ተመለከትኩ። ጠዋት ያልነበረ ከጎናቸው አንዳንድ ቦምብ ተቀምጦ አስከሬናቸው ተዘርግቷል። ቦምብ ሊጥሉ ሲሉ ተገደሉ ለማለት መሆኑ ነው። ጠዋት ሳልፍ ያልነበረ የአንድ ታዳጊ ወጣት ሬሳ ደግሞ ፖሊስ መምሪያ ፊት ለፊት ወድቋል።
ይህ ደግሞ አካባቢው ላይ ሰልፍ ሲያደርጉ ከነበሩ ወጣቶች ጋር ቦምብ ይዞ ተገኝቶ የተገደለ ነው። መርካቶ፣ አብነት፣ ንግድ ሥራ ትምህርት ቤት፣ ፒያሳ፣ በቅሎ ቤት አካባቢ ወያኔ ኤርትራን በተመለከተ የሚያራምደውን ሰላማዊ ሥራ በመቃወም ሰልፍ የወጡ ጸረ ሰላም ወጣቶች ተገለዋል
አለና አንዱ ተሳፋሪ ተናገረ። በምጓዝባት ታክሲ ውስጥ የነበረውን ዝምታ ሰብሮ የሁላችንም መልስ ዝምታ ሲሆንበት
ወያኔ ሌባውን ሁሉ አጠፋው፣ እጅ ከፍንጅ ሲያዙ ወዲያው እርምጃ እየወሰደ
በማለት ቀጠለ። ያው ጸጉሩ ኮፈር ያለው ሰው
ይህ መምሪያው ተገብ ቦምብ ይዞ ተገደለ የተባለ ህፃን እዚያሽ ኬክ ቤቷ ተገብ ጫማዬን ይቀባል የነበረ የረጅም ጊዜ ደንበኛዬ ነበር
በማለት መለሱለት። ታገበ የተቀመጡ ታዛውን ባዘን ጭንቅላታቸውን እየነቀነቁ
ቢሆንስ ሌባ ተይዞ ወደ ፍርድ ቤት ይወሰዳል እንጂ መገደሉ ተገቢ ነው
ይለዋ እናት ተሳፋሪ በትዝብት ጠየቁት።
ወዲያው እርምጃ ካልተወሰደባቸው እኮ ከተማዋን በዝርፊያ ሊያውቃት ነው ይበላቸው
ብሎ ባለጎፈሬው ጎን ያለው ሌላ ወጣት መለሳላቸው።
ከመስረቅ ይልቅ መግደል ከተማዋን ይበልጣ ያውቃትን ብለህ ነው የኔ ልጅ
ረጋ ብለው ጠየቁት። እኔ አጠገብ ያሉት አዛውንት ያው ወጣት መናገር ሲጀምር ነበር ከመውረጃ የደርሼ ከታክሲዋ የወረድኩት። የክረምት ረፍቷን እኔ ጋር ልታሳልፍ ከክፍለ ሀገር የመጣችው የወንድሜ ልጅ አስናቀች ጋሼ እባክህ በጊዜ ወደ ቤትና ማለቷን አሰብኩና እንዳታስብ በቀጥታ ወደ ቤት ገባው። ጭንቀቷን ሳስብ ወንድሜ ስላየው ህል ለእሷ መንገሬ ጥፋት እንደሆነ እያሰላሰልኩ ነበር በፈጣን እርምጃ ቤት የደረስኩት። የኢትዮጵያ ሬዲዮና ቴሌቪዥን እንደሆነ እንደ ደርግ ጊዜው የአዲሶቹን ገዢዎች ቀረርቶ ነበር የሚያቀራሩት። ያው የምናየውን የሀገራችንን የጨለመ የህይወት ትዕይንት በዜና መልክ የምንሰማው ከውጭ ሬዲዮ ጣቢያዎች ነበር። ያን ቀን ጀርመን ሬዲዮ ጣቢያን ለመስማት የመተላለፊያ ሰዓቱ አልፎ ነበር እቤት የገባሁት። ምንም እንኳ በወቅቱ የሀገራችን ህይወት ላይ ቁርጡ ያለየለት ጥቁር ደመና ቢያጠላበትም አስናቀች የጭውውታችን ጨው ሆና ምሽቱን ገፋ ነው። ከቤተሰባችን እንደሷ ጨዋታ የሚያውቅ የለም። በውብ መልኳ ላይ የወተት አረፋ መስለው በልክ ከተደረደሩት ጥርሶቿና ጥርት ብለው ከሚያበሩት ትላልቅ አይኖቿ ጋር የቅንነት ፈገግታዋን እየረጨች በምትፈጥራቸው ቀልዶች ህይወትን ታበራለች። ብሉልኝ ጠጡልኝ ስትል ደግነቷ የተራበን ያጠግባል። ከምሽቱ 3 ሰዓት ሊሆን 5 ደቂቃ ያህል ሲቀረው ወደ ሽንት ቤት ሄድኩ። ጣጣዬን ጨርሼ የዕለቱን ሁኔታዎች ዘገባ ከአሜሪካ ጣቢያ ላይ ለማዳመጥ ከጓደኞቼ ጋር በግድ ተከራይተን የምንኖርበት ግቢ ተከራዮች በሙሉ የምንጠቀምበት አንድ የጋራ ሽንት ቤት አለ። ከቤት ልወጣ ስል አስናቀች ጋሽዬ ቡናው ደርሷል የልትሄድ ነው አለችኝ። ስኒዎቹን ረከቦቱ ላይ እየደረደረችና በስስት እያየችኝ መጣሁ ሽንት ቤት ደርሼ አልኩና ቢጃማዬን እንደለበስ ባትሪዬን ይዤ ሲሄድ ሽንት ቤቱን ሌላ ሰው ገብቶ እየተጠቀምበት ነበር። ባትሪዬን ከማብራቴ ሰው አለ ብለው መለሱልኝ። የግቢያችን አድባር እማማ አበበች። ሰዓት ደርሶ የአሜሪካ ሬዲዮ እንዳያመልጠኝ ቸኮልኩ። ወደ ውጭ ወጣሁና ከግቢው አጥር ጥግ ሽንቴን መሽናት ጀመርኩ። በመካከሉ ከጎን በኩል ካለችው ቀጭን የሰፈሩ መንገድ ሁለት ሰዎች ወጥተው እኔ ወዳለሁበት መጡ። ያን ሰሞን ከምሽቱ አንድ ሰዓት ጀምሮ ሰዓት እላፊ ተጥሎ ነበር። ከእኔ ጋር የሚኖሩት ሁለቱ ጓደኞቼ መጠጥ ቤት አዘግተው እየጠጡ ያመሻሉ። መክር በመክር አልሰማኝ ብለዋል። እንዳይያዙ ወደ ቤት በዚያ በኩል እየተሽለኮለኩ እንደሚመጡ ማውቃለሁ። ሁለቱ ሰዎች እነሱ መሰሉኝ። ከሁለት ቀን በፊት አንደኛው በስካር እነኚህ ሌቦች፣ ገዳዮች፣ ምትክ ፋሽስቶች እያለ ሲሳደብ ተቆጥቼ ወደ ቤት እንዳስገባሁት ትዝ አለኝና ምክሬን አልሰማ ብለው ራሳቸውን ለአደጋ ማጋለጣቸው አናደደኝ። ፊቴን ወደ እነሱ አዙሬ ባትሬን ሳበራ ማነ ባለበት ቁም ብሎ አንባረቀብኝ። ከሰፈሯ መንገድ ከወጡት አንደኛው እጅ ወደ ላይ ፊትህን አዙረህ ወደ ቀበሌ ሂድ ብሎ ድጋሚ ጮኸብኝና ሮታው አጠገባቸው ካለው የኤሌክትሪክ እንጨት ተከደሉ። እኔ ነኝ ባየ ቢየም ንግግሬን ሳልጨርስ ነበር አንድ ጥይት የተተኮሰው። ፊቴን ወደ ምኖርበት ቀበሌ 03 ወደሚወስደው አስፋልት መንገድ ሳዞር አንዱ እንደተተኮሰ ባትሪ ነው ያዘው ሲል ከጆሮዬ ገባ። ተበላሁ አልኩኝና እጄን ወደ ላይ አድርጌ ወደ ተባልኩት አቅጣጫ መንገድ ጀመርኩ። ብዙም እርምጃ ሳልሄድ ነበር እቤት ጥያቸው የወጣሁት። ቤተሰቦቼ እየተንጫጩ ግር ብለው ሲወጡ የተደመጡኝ። አስናቀች ሰራተኛዬ፣ ሬዲዮ ለመስማት እኔ ቤት የተሰባሰቡት ጎረቤቶቼ፣ እኔን ወደ ቀበሌ ሂድ ካሉኝ ሁለት ታጣቂዎች ኋላ እንዳሉ አሰብኩ። ጋሽዬ፣ አጎትዬ፣ እኔን የወንድሜ ልጅ አስናቀች ውጣውን አቀለጠችው። ቀጥብለህ ሳትንቀሳቀስ እጄን ወደ ላይ አድርገህ ወደ ቀበሌ ሂድ ብሎ ከተኮሱብኝ አንዱ ዳግመኛ ሲያዘኝ ሁለቱ የወያኔ ታጣቂዎች ከኋላዬ እንደተከተሉኝ ታወቀኝ። ጥቂት ሜትሮች ርቆ ካለው አስፋልት ማዶ ማን ነው ምንድን ነው ብለው እየተንጫጩ የሌላው ቀበሌ ታጣቂዎች እኛ ወዳለንበት ሲመጡ ተሰሙኝ። ከኔ አልፎ በቤተሰቦች ላይ አደጋ እንዳይደርስ አሳሰበኝ። በአንድ ነገር ላይ ሐሳቤን ለማቆየት ብዙም ጊዜው አልነበረኝም። ሳላስበው የተፈጠረው አስቸጋሪ ክስተት ሁኔታዎች ከመቅጽበት የሚለዋወጡበት ሆነብኝ። ቁም፣ እንዳትንቀሳቀስ የሚል ዲካ ትዕዛዝ ከአስፋልቱ ማዶ ካሉት ታጣቂዎች አንባረቀብኝ። ከዚያው በኩል እጅ ወደ ላይ ቁም፣ ሌላው ጮኸብኝ። ጋሽዬ አጥር ጥግ ያዝ፣ ጋሽዬ አጥር ጥጉን ያዝ። ነፍሷ እስከምትወጣ የምትወደኝ አስናቀች ትጮኋለች ከኋላዬ። ፖሊሱ ወንድሜ ጋር ሆኜ ትምህርቴን ስከታተል አብራኝ ነው ያደገችው። ለኔ ያላት ፍቅር ልዩ ነው። ከትልቅ እህቷ ጋር ሁል ጊዜ ሲጣሉ አስታውሳለሁ። ትልቋ የእናቷን ወንድም እያሞካሸች፣ አስናቀች ደግሞ እኔን። ከፊቴም ከኋላዬም እንዳትንቀሳቀስ ተብዬና መሳሪያ ተደግኖብኝ የአጥር ጥግ ለመያዝ መንቀሳቀሱ ያለው አደጋ ታሰበኝ። ይልቅስ በቤተሰቦቼ ላይ ያለውን አደጋ ለመቀነስ ባለውበት ቆሜ ቤተሰቦቼ ናቸው፣ ቤተሰቦቼ እኮ ናቸው እያልኩ ተናገርኩ። ሰሚ ባገኝም ባላገኝም እንደበራ ያለውን ባትሪ ወደ ላይ ይዤ የደመ ነፍሴን ቤተሰቦቼ ናቸው፣ ቤተሰቦቼ እኮ ናቸው እያልኩ ደጋግሜ መጮሄን ቀጠልኩ። ብዙም አልቆየ በሩምታ አስፋልቱ ማዶ ካሉት በኩል ከፊት ለፊቴ ተተኮሰ። ታፋዬ ላይ ትኩስ ፈሳሽ ነገር አራሰኝ። እግሬ ሰውነቴን መሸከም አቅቶት አቅሜ እየደከመ መጣ። ወይኔ ጋሽዬ፣ እኔን እያለች የምትጮኸው አስናቀች ድምፅ ወደ እኔ እየቀረበ ሲመጣ ጥርሴን ነክሼ ወደ እሷ ዞር አንዲት እርምጃ እንደሄድኩ ነበር አቅም አንሶኝ ወደ ኋላ የወደኩት። የአስናቀችም ድምፅ እየቀረበኝ የመጣ መሰለኝ። ዓይኔን እሷ ወዳለችበት ለመወርወር ሞከርኩ። ሌላ ተኩስ ተከተለ ብላ አስናቀች የሲቃ ድምፅ አሰማችና ላይ ላይ ወደቀች። ወይኔቴን አስገደልኩሽ። የመናገር አቅሜን አሰባስቤ ጠየቅኳት። ደህና ድምጿ እየተቆራረጠ መናገር ጀምራ ጸጥ አለች።
የማን ልጅ መሰለ? የተንተከተከው ደሙ ዘሩን ቆጥሮ የማን ልጅ መሰለ? ደንቆሮ ወያኔ ድፈነው ጆሮህን ድሮም መስሚያ የለ። የሎሬት ጸጋዬ ጃጋማ ኬሎ የኢትዮጵያዊነቱን አርማ ካስማ ተክሎ የሚያርበደብድህ ያሳጣህ መኝታ የቢሾፍቱ ልጅ ነው የአዲስ አበባው ልጅ ነው የደቡቡ ጀግና ሀዲያ ከምባታ የወልቂጤ ልጅ ነው ሲዳማ ወላይታ የከፋነው ልጁ ደሙ የጀግና ሰው የተላሌ ልጅ ነው ያርሲ የሐረሬው ጀግናው ያምቦ ልጅ ነው የወለጋ ሰው የጋምቤላ ልጅ ነው ተኩሶ አይስቴው የኢትዮጵያ ልጅ ነው ግንባር አያጥፌው የሸዋ ጀግና ነው ያበበ አረጋይ አራሽና አምራቹ አርበኛ ታጋይ የወሎ ጎምላላ የቦረና ልጅ ነው እንኳንስ ለራሱ ለሌላም ይተርፈው የሰቆጣ ልጅ ነው ያገው አጋመሾህ አፍገደፉን አጥሮ መሸሻም ያሳጣ የኢትዮጵያ ልጅ ነው በስሟ የማለ በሰንደቋ ራሱን የተጠቀለለ የጀግና ነው ደሙ የሚንተከተከው ይሄ ነው ወጣቱ አሻፈረኝ ያለው የከፋ ጀግና ነው ያባ ጭፋር ልጅ ለኢትዮጵያዊነቱ አይሻም ማስረጅ ከረፈፍ ወያኔ ከቶ አይሆንልህም መኖር ወጣት ገሎ መሸጥ መለወጡ ዶላር ተቀብሎ ኢትዮጵያን ሸንሽኖ ህዝቧንም ከፋፍሎ ገደልኩት ያልከው ህዝብ ጨረስኩት ያልከው ህዝብ በልጅ ልጅ ሲመጣ ተሐድሶ አድርጎ እንደገና ሲያብብ አትፈራ ምን ታደርግ አትደነግጥ መቀመጥ አይቻል ወሸሽቶ መሮጥ መንገድ አንድ ነው ታጥሯል በዙሪያው አማራጭ የለህም አትረክር ስልጣኑን ለጨፈጨፍከው በነመለስ ቀጀት ተጠናግሮ መክረም ለነ ኃይለ ማርያም ለወያኔ አልበጀም ገብር የበላ ሁሉ ተዋስተህ ከመሞት ከህዝብ ጋር ቆመህ ለወገን ተሟገት የሚሞተው ሕፃን የምትሞተው ወጣት የሌላ አይደለችም የኢትዮጵያ ልጅ ናት ደሟን የሚበቀል ደመላሽ ሰው ያላት ይጠፋታል እንጂ አሳቢው ጠላት ኢትዮጵያ ትጠፋም አስራት እንዳሉት የገሞራው ትዝብት በረከተ መርገምት የደብተራው ራእይ ሐቀኛ ትንቢት ትግል ሞት አልቀረም ያን ጊዜ እንዳሉት ያብባል ያሽታል አልፎ ዘመናት ድል ለኢትዮጵያ ህዝብ የቀይ ሽብርን በተመለከተ ብዙ ዘላባጆች ፈልተዋል። ለገዳዮቹ ሐውልት ይቁምላቸው ይዘከሩ የሚሉ ቀይ ሽብሩን በሚመለከት አንድ ትውልድ ለመምጥር ቀይ ሽብር በኢትዮጵያ በሚልርስ ከባቢሌቶላ ተጽፎ በጸጋዬ ገብረመድኅን የተተረጎመውን መጽሐፍ መቅድሙን እንመልከት። አንድ ትውልድ ለመምጠር ቀዩ ሽብር በኢትዮጵያ ከባቢሌ ቶላ ትርጉም ተጸጋዬ ገብረመድኅን። ስለ አማርኛው ትርጉም መግቢያ፣ ስለ ቀይ ሽብሩ በእንግሊዝኛ የተጻፈውን ጸጋዬ ገብረመድኅን ከተረጎመው የቆየ ቢሆንም በልዩ ልዩ ችግሮች የተነሳ ሳይታተም ዘገየ። በመሃሉ ያለ ደራሲው ፈቃድ አፋትሞ መሸጥ ልምድ በሆነባት አገራችን አንድ ግለሰብ መጽሐፉን ተርጉመው ለሽያጭ አቀረቡ። ይባስ ብለውም ተገደው ሊሆን ቢችልም የመጽሐፉን ትርጉም መታሰቢያነት ለኢህአዴግ ሰጡ። የበደል በደል የጸጋዬ ገብረመድኅን ትርጉም የመጽሐፉን መልእክት በደረቁ ሳይሆን በውበት የሚያቀርብ ነው። የጸጋዬም ሆነ የመጽሐፉ ዕጣ የቀይ ሽብር ጣጣ ገና እንዳላከተመ ያመለክታሉ። ደጋግመን እንደቀለጽነው ቀይ ሽብር በማንኛውም ሰዓት ሊወለድ የሚችል በመሆኑ የመጽሐፉ ዋነኛ ዓላማ ይህ ቅስፈት እርግማን ዳግም እንዳይወለድ ለማድረግ ሁሉም ኢትዮጵያዊ ነቅቶ የበኩሉን አስተዋጽኦ ማድረግ እንዳለበት ለመጠቆም ለማሳሰብ ነበር። የኢትዮጵያ ሕዝብ ያሳለፈውን አስተቃቂ የመከራ ዘመን ለባዕዳን ማሳወቁም አስፈላጊ ሆኖ መጽሐፉ በእንግሊዝኛ ቢወጣም ይህን ቋንቋ የሚያውቁት በርካታ የአገራችን ምሁሮች በአንባቢ ደረጃ የታሰቡ ነበሩ። ቀይ ሽብሩ በፋሽስቱ መንግስት ቢካሄድም በሂደቱ ተፋታፊው ለጉዳቱ ተጠያቂው በሱ ብቻ የሚወሰን አልነበረም። የጠቆመ ያጋለጠ ጎረቤቱ ወገኑ ሲረሸን አላየሁም ያለው ወጣት በተራራ ፀሐይ ሲደፋ ጸጥ ያለ ላምባገነን አረመኔ ስርዓት ያጎበደደ ወዘተ ሁሉ ራሱን መጠየቅ ህሊናውን መመርመር ይገባዋል። ቀይ ሽብሩ የተሰነዘረው በሟቾቹ ላይ እነሱማ ሞቱ አበቃ ሳይሆን በቀረው ላይ ነበር። በባርነት ካልተገዛችሁ ካላጨበጨባችሁ ግራጃን ስታችሁ ይውደም ካላላችሁ ወዘተ ታልቃላችሁ ለማለት። የሽብሩ ጊዜ እያንዳንዱ ኢትዮጵያዊ ማንነቱን ልኩን መፈተኛው ወቅት ነበር ቢባል ስህተት አይሆንም። እርገጤ ተሾመ ለገሰ መላኩ ብሎ ከመኮንን ባሻገር የሁላችን ሚና ምን ነበር ብለ መጠየቅ አለብን ያልነውም ለዚህ ነው። ገዳዩን መቅጣት አንድ ነው። ነፍሰ ገዳይ አግሎ በሺ ደረጃ ሲጨፈንና ለምን ተው ነው ዝም አልነው ብሎ መጠየቅ ደግሞ የበለጠ ጠቃሚ ነው። የርግማኑን መንስኤ ማወቅ እና ማስወገድ በረጅሙ ፍሬያማ ስለሆነ መጽሐፉ የወቅቱ ባለስልጣኖችና አጋፋሪዎቻቸው ለራሳቸው ሊጠቀሙበት ጥረዋል። በከሽብሩ በራሱም የፖለቲካ ችርቻሮን ለማካሄድ አጸያፊ ሽብር ረብ ሲካሄድ ታዘበናል። እንደገና የስልጣን ጥሜት ያሳበዳቸው ሽብርን አርግዘው ሊወልዱ ሲፍጨረጨሩም እያየን ነው። የመጽሐፉ ተገቢው ትርጉም መውጣቱ በሽብሩ ተጠቂ ለነበሩትና በአዲሶቹ ባለስልጣኖች መከራ እያዩ ዳሉት ለፈረደባቸው ታሪክ ለማይረሳቸው ለአይነታ ጸረ ሽብር የኢህአፓ ልጆች መታሰቢያነት መቅረቡም የግድ በመሆኑ እነሆ። To kill a generation, the red terror in Ethiopia በሚል ርዕስ በእንግሊዝኛ ቋንቋ ተጽፎ የነበረውን መጽሐፌን ወደ አማርኛ የመለሰው ዝነኛው ታጋይ ጸጋዬ ገብረመድህን ነው። የቅኔና የስነ ጽሑፍ ችሎታው በብዙዎች ዘንድ ተደናቂነት የነበረው ጸጋዬ ገብረመድህን በ1960ዎቹ ዓመታት የተማሪ ማህበር መሪ፣ የኢህአፓ መስራች አባልና የአመራር አባል ነው። በስነ ጽሑፍና በግዕዝ ችሎታው ጓደኞቹና ወዳጆቹ ደብተራው ብለው ይጠሩታል። ጸጋዬ ከጓደኞቹ ጋር በመሆን በኢትዮጵያ ዴሞክራሲ፣ ሰላም፣ እኩልነትና ፍትህ እንዲሰፍን ለረጅም ጊዜ ታግሏል። ጸጋዬ ከ1967 ዓ.ም ጀምሮ በገጠሩ ትግል ውስጥ በመቆየት ከፍተኛ መስዋዕትነትን የከፈለ ሲሆን በ1982 ዓ.ም ጎንደር ክፍለ ሀገር ልዩ ስሙ ፋንኪሳ በተባለ ቦታ በወያኔ ጦር ተይዞ ከተወሰደ በኋላ እስካሁን መዳረሻው ሳይታወቅ ቆይቷል። የጸጋዬና የጓደኞቹ የደረሱበት መጥፋትና እንዲሁም በተለያዩ ቦታዎች ብዙ ሰዎች እየተገደሉ እየታፈኑና እየተሰቃዩ መሆናቸው ያሁኖቹ መሪዎች ያገዛዝ ዘይቤ ከፊተኞቹ ብዙም እንደማይለይ ያሳያል። እንደ ደርጉ ጊዜ ቀይ የሚል ስም ባይሰጠውም በወያኔ አገዛዝም መጠኑ ትንሽ ያልሆነ ሽብር እየተካሄደ መሆኑ አጠራጣሪ አይደለም። አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ የተጻፈው ተመሳሳይ የትውልድ ድርጊት በኢትዮጵያ እንዳይደገም ለመከላከል ነበር። ሽብር እያካሄዱ ላሉት ያሁኖቹ መሪዎች የመጽሐፉ መልእክት ትምህርት የሆናቸው አይመስልም። ባቢሌቶላ 1989 ዓመተ ምህረት መቅድም። ገናናው ልዑል ሆይ አለ አምላክ፣ እውነቱን እናገራለሁ። ሳሙኤል ጆንሰን ራስቴላስ መስፍነ ኢትዮጵያ ከሚለው መጽሐፍ ለንደን 1759 ዓመተ ምህረት። እድሜው አሁን ወደ 20 ቤት ማገባደጃ ላይ የሆነውን ይህ የተባለውን ጎልማሳ ታሪክ እንውሰድ። ከወገቡ በታች ሽባ ነው። አንድ አይኑን አጥቷል። ሁለት ጣቶች ከቀኝ እጁ ጎድለዋል። አስጨናቂ ህልም አሁንም እየተመላለሰ መንፈሱን ያምሰዋል። አብዛኛውን ጊዜም ቀውስ ውስጥ ይከተዋል። ምግብ የሚቀምሰው ላመል ነው። ታዲያ ተመልካችን ወዬ ያሰኛል። በ1969 ዓመተ ምህረት ይህ የደስደስ ያለው እወጣ እወጣ የሚል ደልደል ያለ ሰውነት ያለውና የሰመረ ህይወት ለመኖር ተስፋው ብሩክ የሆነ ወጣት ነበር። ግን መቼ ለዚህ ቢያድለው? አንድ ዕለት ማታ በመጋቢት ውስጥ በአንድ የሚኢሶን ካድሬ የሚመሩ 6 የቀበሌ ዘበኞች እሱን ሲሉ መጡ። ከፖለቲካ ጋር ምንም አግባብ የሌለው ይም ለጊዜው ደነገጠና እየተፋፋመ በነበረው ፖለቲካዊና ወታደራዊ ግብግብ ውስጥ ምንም ተሳትፎ እንዳልነበረው አጋቾቹ ሲረዱ ወዲያውኑ እንደሚለቁት ተማመነ። ቃሉን ለሚቀበሉት ምንም ውስጥ ስለሌለ በስህተት የተያዘ መሆኑን፣ የኢህአፓ አባል የነበረው ታላቅ ወንድሙም የት ይገኝ እንደሚችል እንደማያውቅ ነገራቸው። ይህ ያላወቀው ግን አጋቾቹም ሆኑ ቃል ተቀባዮቹ እውነቱን እየነገራቸው መሆኑ ላይ ጥርጥር እንዳልነበራቸው ነው። በተይዞ ማግስት ይህ ክፋቱ ወደሚያወድ ክፍል ተወስዶ ከታላቅ ወንድሙ ጋር ፊት ለፊት እንዲገናኝ ተደረገ። እሱነቱን ለመለየት እስከሚያስቸግር ድረስ ብርቱ የሆነ ግብረ ሰቆቃው በዚያችው ዕለት ተፈጽሞበት ነበር ያገኘው በዚያችለት ከዚያም በኋላ በተደጋጋሚ ጊዜ ይሄ እዚያው በታላቅ ወንድሙ ፊት ባሰቃቂ ሁኔታ ግብረ ተቆቃው ይፈጸምበት ገባ ሪላይ ነፍስም ሳይዘራ የሚቆይባቸው ጊዜያት ነበሩ እንደ ፍላጎታቸው የተባለ ወንጀል ሁሉ ፈጽም ያለው ብሎ ሊለፈልፍላቸው ፈቃደኛ ይሆናል ግን እኛ የተቆቃው አበጋዞች ለሱ ቃል ደንታ አልነበራቸውም ፍላጎታቸው የታላቅ ወንድሙን ጽኑ መንፈስ ለመስበር ነበርና እሱ ግን ወንድሙ ይህ አስር ቢማለልና ቢማጠነው መች ፍንክች ቢል ከሳምንት በኋላ ደግሞ እድሜያቸው ወደ 60 እየተጠጋ የነበረው እናታቸው እንዲመጡ ተደረገ እነኚህ ሆኑ ሁለት ልጆቻቸውን ለማሳደግና ለማስተማር ብዙ ቁም ስቅል ያዩ ሴት ነበሩ ባላቸው ከሞቱ በኋላ ዳግመኛ እንዳለ ማግባታቸው መጠን የሚተዳደሩት ጠላ በመመሸት ነበር ሁለቱ ልጆቻቸውን እንዳልሆኑ ሆነው ባዩ ጊዜ የድንጋጤና የሐዘን ፍላጻ ሰንጥቆ ሲጥላቸው ጩኸታቸውን ለቀቁት ያም የመከራቸው ምዕራፍ መክፈቻ ሆነ በሁለቱ ልጆቻቸውና በስድስት የግብረ ተቆቃው ሙያተኞች ፊት ልብሳቸውን እንዲያወልቁና እርቃናቸውን እንዲሆኑ ተገደዱ እዚያው ልጆቻቸው ፊት ግብረ ተቆቃው ተፈጸመባቸው ተዋረዱ ያም ሆኖ ያ ትልቅ ወንድም አንዳችም ትንፍሽ ያለው መረጃ አልነበረም ፋሽስት ውሾች እያለ የሚወነጭፍባቸውን ጩኸት አፍኖ ለማስቀረት እሱንም ከእናቱ ጋር ደርበው ማሰቃየታቸው ለእኒያ የአመፃ ክንዶች አልፈየደም በመጨረሻም የግብረ ተቆቃው ሙያተኛ አባለዘሩን ሰልበው በትንንሹ ከከታተፉት በኋላ እኒያን እናት አስገድደው አበሏቸው እሳቸውም ከዚያ በኋላ ልቦናቸው ተለያቸው በዚያው ሩሃቸውን ስተው እስር በተለቀቁ በዚያኑ ዕለትም ሕይወታቸውን በገዛ እጃቸው አጠፉ ይኸው በእንቢተኛነት የጸናው ትልቁ ልጃቸው በቢያኖ ሽፖ ታንቆ እንዲገደል ተደርጎ የቀይ ሽብር ትዕይንታቸው አካል ይሆን ዘንድ በአውራ ጎዳና ወጥቶ ተጣለ ይህ ግን ከዚያ በኋላ ሦስት ዓመታት ታስሮ በ1972 ዓመተ ምሕረት ተለቀቀ የቀድሞ ሰብእናውን ቀፎ ብቻ ይዞ ድውይ ሽባ ሆኖ አጎቱ ላይ የኑሮ ዕዳ የመንፈስ ሸክም ሆነ ይህ ታሪክ ወይ ግል ተብሎ የሚታለፍ የተናጠል ታሪክ አይደለም ከዚህ በጣም የሚሰቀጥጡ ይበልጥም የሚዘገንኑ ለማመንም የሚያዳግቱ ድርጊቶች በመላ ኢትዮጵያ ተፈጽመዋል ይህንና ይህን የመሳሰለው በወታደራዊ መንግሥት ከ1968 እስከ 1971 ዓመተ ምህረት የተካሄደው ገደብ ያልነበረው ጭፍን የጅምላ ግድያ ተካቶ ነው ሽብር የሚባለው በብዙ ሺህ የሚቆጠሩ ተፈዳይተው ሞቱ ከዚያ በላይ የሚሆኑ ደግሞ ጸዋት ወሰቆቃው ተፈራርቆባቸው ወደ ወህኒ ተጣሉ እንዲህ ብለው ሲናገሩት ግን ባዶ ቃል ሆኖ ይሰማል ደረቅ ስታቲስቲክስ በጣምም አጠቃላይ ይሆንና የሽብሩን አስገፊ ገጽታ ፍንትው አድርጎ ለማሳየት አይሆንለትም መግደል መሞት የተለመዱና ያዘቦት ቃላት መሆናቸው ያሳዝናል ሞተ ተገደለ ሲባል በዚያች ቅጽበት እንግዳ የሆነ ማስደንገጡ አይቀርም እሱንም ቢሆን እየለመድ ነው መተናል ሰውን የራሱን ሥጋ መጥሮ ማብላት ጥፍሮቹን መንቀል በፈላ ዘይት ውስጥ መዝፈቅ ሽንትና ሰገራ የጠጣ ጨርቃፍ ውስጥ መጎስጎስ አፍንጫውን በፒንሳ በጭቆ መጣል በሴት ብልት ውስጥ ጠርሙስ መጠርመስ የጥቶቿን ውልብልቢት መቁረጥና መላ ጥቶቿን መቁረጥ የሚያፈቅሩትን ተመልካች አድርጎ ካሰቃዩ በኋላ አንገቱን መቅላት ወይም በፒያኖ ሽቦ አንቆ መግደል በተለምዶ እንደሚጠራው ግድያ ብቻ ሊባል አይችልም ቀይ ሽብር እንጂ ይህ ነው
በሀገሪቱ ታሪክ ውስጥ በአቋያነት ሊታይ የሚችለው የካቲት 1929 ዓመተ ምህረት አዲስ አበባ ውስጥ የተፈጸመው የግራዚያኒ ጭፍጨፋ ብቻ ነው። በዚያን ጊዜ የሙሶሎኒ ልዩ መልእክተኛ በአዲስ አበባ ማርሻል ግራዚያኒ አብርሃ ደቦጭና ሞገስ አስገዶም የተባሉት ወጣት አርበኞች የእጅ ቦምብ ወርውረውበት ከሞት የተረፈ ሲሆን በዚያ ክበብ ማርሻሉ ለምጽዋት አሰባስቧቸው የነበረው የከተማይቱ ነዳያን ለመበቀል መወጫ እንዲሆኑ ተረሸኑ። ከዚያም ለሶስት ቀናት ብላክ ሸርትስ ተብለው የሚታወቁት ወታደሮች እገሌ ተገሌ ሳይሉ ይገሉ ዘንድ በአዲስ አበባና በሌሎች ከተሞች ላይ መረን ተለቀቁ። ለብዙ ሺህ የሚቆጠር ሰው አለቀ። ከዚህም ውስጥ በብዙ መቶ የሚቆጠሩ የአገሪቱ ምሁራን ይገኙበታል። ይህች ዕለት እስካሁን በኢትዮጵያውያን ዘንድ ታስባ ትውላለች። በአሁኑ ጊዜ ብዙ ሰዎች ሽማግሌዎችም ሆኑ ወጣቶች ይህን ወታደራዊ መንግስት ፋሽስት ይሉታል። የሌተና መንግስቱ አንዱ ቅጽል ስም ግራዚያኒ ነው። የሆነ ሆኖ የ1929 ዓመተ ምህረቱ ጭፍጨፋ ቀይ ሽብሩ ጋር ሊወዳደር አይቃጣውም። ያለቀው ሰው ብዛት በመንፈስ ላይ አስምሮ ያለፈው የሰቀቀን ሰንበር ሲታሰብ በማንኛውም የግፍና የጭካኔ መለኪያ ቀይ ሽብር የበላይነቱን ይይዛል። አንድ ወጣት ትውልድ ያለምንም ማጋነን ከአገሪቱ ምድረገጽ እንዳልነበር ሆኗል። እድሜያቸው ከአስር ዓመት በታች የነበር ያልባለቁ ልጆችን፣ ሽማግሌዎችንና ባልቴቶችን ሽብሩ አላለፋቸውም። ትንሽ ትልቅ ሳይል ከተማዎችን ሁሉ ደቧቸዋል። ይህ ሁሉ የተፈጸመው አገር በቀል በሆነና ሕዝባዊ ነኝ በሚል መንግስት መሆኑ ስሜት ላይ የፈጠረውን ቁስል ይበልጥ የሚያንገበግብና ይበልጥም የሚከነክን አድርጎታል። ቀዩ ሽብር በኢትዮጵያ ታሪክ ውስጥ ካሉ አስከፊ ምዕራፎች ጉልሁን ምዕራፍ ይይዛል። ይህን ምዕራፍም ነው በዚህ መጽሐፍ ውስጥ ለማቅረብ የምንሞክረው። የጓጓለት ዴሞክራሲና ነጻነት ቀርቶ በመትኩ ሽብርና ሞት እነሆ ስለተባለ ሕዝብ አሳዛኝ ታሪክ ነው የምናወሳው። ሽብሩ የሕዝብን እምነትና ድጋፍ ለማግኘት የተነሳው መንግስት ይሁነኝ ብሎ አልሞ የተነሳበት የጠረገው ፖሊሲ ነበር። ሽብሩ ያስፈለገበት ምክንያት ፖለቲካዊ ተቃውሞን ለማዳፈን፣ ለትግል የተነሳ ሕዝብን ፍርሃት ረዓድ ውስጥ ለመክተት፣ ፈጥ ብሎ የሚገዛ ግዑዝ ፍጥረት ለማድረግ ይቻል ዘንድ አይነተኛና ቀልጣፋ ውጤት የሚያሳይ ዘዴ ነው ተብሎ ስለታመነበት ነው። የወታደራዊ መንግስትና ጭፍን ኢሰብአዊ ስሜት ህሊናቸውን የሰወረው ባለሟሎች በቃላት ጉንጉን በንግግር ፈሊጥ አሽሞን ምነው ሊያቀርቡት የሚሞክሩት ገጽታ የተሽሞነመኑበት ግልባብ ሲገፈፍ ፈጥቶ የሚቀርበው ሐቅ ይኸው ነው። የቀይ ሽብሩን ትክክለኛ ታሪክ ማወቁ የሚረዳው በህዝብ ላይ የደረሰውን አሰቃቂ ግድያ ለመገንዘብ ብቻ ሳይሆን አገሪቱ በዚህ ቀን ይቆማል የበማይባል የእርስ በርስ ጦርነት ውስጥ ለምን እንደተዘፈቀችም ለመረዳትም ጭምር ነው። ከዚህ ሌላም ደግሞ ይህ ታሪክ ከፍተኛ መስዋዕትነት የተከፈለበት ውድ ተመክሮ የተገበየበት እንደመሆኑ መጠን በእንዲህ አይነት ተመሳሳይ ሁኔታ ሊወድቁ ለሚችሉ ሌሎች ህዝቦች አይነተኛ መምህር በመሆን ታሪካቸው በእንዲህ አይነት ጸዋትወ መከራ እንዳይቀልም መዘክር ሊሆናቸው ስለሚችል ነው። በመጨረሻም ይህን ታሪክ የምናወሳው ለቀይ ሽብሩ ሰለባ ሆነው ለወደቁቱ፣ ለሞቱቱ ሁሉ ሰንበሩን ለተሸከሙቱ፣ በወህኒ ቤትም ለሚገኙቱ መስዋዕትነታቸው እንዳልተረሳ ከልብ ለመግለጽ ነው። በአዋሽና ባሰበ ተፈሪ ለተገደሉት ላባደሮች ከተገጠመው ታዋቂ ግጥም የሚከተሉትን ስንኞች እዚህ ላይ ያስታውሷል። የደምም ድምፅ አለው የነጎድጓድ ጩኸት፣ ብራቅ ነው ይፋጃል የላባደር ሞት። በራቢሌ ቶላ ተደርሶ በጸጋዬ ገብረ መድህን ደብተራው ከተተረጎመው አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ ከሚለው መጽሐፍ እየተገኘ
የሲኦል አራያ አንድ ትውልድ መስረው በልተው የከበሩ የደርጋት ጋፋሪ ታጥበው የማይጠሩ የጨለማው ካህን የጽልመት መፍጠሩ የሰው ሥጋ በልተው በደም የመሰከሩ ባለዛር ቃልቻ ዛሬም አልተገሩ ደም ጠማቸው መሰል ጮሁብን አጓሩ الفلسان يبلا شفافي غرافي ولا جنا فلسكاش تولد جن قصافي شو اتشن يرد عند تولد جاكسي يئسر فات هدري فدا الدرق قصافي قلو مد الموقف بزع خلافي زارم يعقر الشاز ركاش اجار ወጣቱን የፈጀ ነጥቆ ከናቁያ አስከሬን የሸጠ አውጥቶ ገበያ የሰው ማስፈራሪያ የሲኦል አራያ የዲያብሎስ ወንድም የጥልመት አምሳያ እውነቱ ይወጣል መቼም አይቀበር ከዚህ በላይ ሲሆን መጋለጥ አይቀር ዛሬም ባይበርድልህ በእብሪት ልትወጠር እናየው ይሆናል በሰፈርከው ቁና አንተም ስትሰፈር ከደንን መችራፍ ስንቱ ተገረ